የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ጋቢና ቪኦኤ የአዲሱ ትውልድ ድምጽ ተጀምሯል። እንዴት አመሻችሁ? በሳምንቱ ከተደመጡ ጥንቅሮች መካከል የተወሰኑትን በድጋሚ ዛሬ እንሰማለን። ውብ ሙዚቃዎችንም እናዳምጣለን። ሀብታሙ ዝዩም አብሬያችሁ አመሻለሁ። ወጣቶች ማህበራዊ መገናኛዎችን ሰላም መፍጠሪያ ሰባዊነትን መስበኪያ እንዲያደርጉ የመከረው ውይይት ባህር ዳር ላይ ከሰሞኑ ተካሂዷል። አስቴር ምስጋናው ደግሞ በዚያ ነበረች።
የማህበራዊ ሚዲያ ተስፋር ገጾች የጥቅማቸውን ያህል ኃላፊነት በጎደለው ግለሰብ ወይም ቡድኖች እጅ ሲወድቅ የሚያመጣው ውጤት አልፎ አልፎ በኢትዮጵያ እየታየ መሆኑን አንዳንዶቹ ይመሰክራሉ። በአማራ ክልል በተለያዩ አካባቢዎች የሚገኙ የማህበራዊ ሚዲያ አንቂዎችም ተለዋዋጭ በሆነው የሀገሪቱ ወቅታዊ የፖለቲካ ሁኔታ መምከራቸው ለዚህ ይመስላል። ወቅታዊ የኢትዮጵያ ፖለቲካ ሁኔታና የአንቂው ሚና በሚል ርዕስ በባህር ዳር ከተማ የተወያዩት የአማራ ማህበራዊ ሚዲያ አንቂዎች የፖለቲካ ውጥረቱ በዚህ ሁኔታ ከቀጠለ ሀገሪቱ ከባድ ፈተና ውስጥ ልትገባ እንደምትችል ነው የተናገሩት።
በመጀመሪያ እነዚህ ተለዋዋጭ ነገሮችም የአክቲቪስቶቹ ውጤት ናቸው ብዬ ነው የማስበው። በየቦታው ያሉ ሁነቶች ስናይ በብዛት ከአክቲቪስቶች ተነስተው ነው ወደ ህብረተሰቡ እየሰረጉ የመጡት።
አንቂዎቹ እንደሚሉት በማህበራዊ ሚዲያ የሚሰራጩ መልእክቶች አጀንዳ የሀገርንና የህዝብን ጥቅም ያስቀደመ መሆን እንዳለበት ነው ከራያ የመጣው ተፈሪ መኮንን የተናገረው።
አክቲቪስቱ በዋናነት መነሻ ማድረግ ያለበት የህዝብን ስሜት መሆን አለበት። ለፖለቲካ ድርባይነት መሆን የለበትም። ለፖለቲካ ፍጆታ ወይም ለግለሰብ ጥቅም የሚቆም ከሆነ አገሩንም ሊገነባ አይችልም። በእውቀትና በአመለካከቱ ተራማጅ የሆነ እንደዚህ ጋም እንደ ብሔርተኝነትም ማስቀጠል የሚችል ስነ ልቦና ሊኖረው ይገባል። ስለዚህ ለሀገር ግንባታ ምን መሆን መቻል አለበት? ቀጥተኛ እንደ ዜጋ እንደ ሰባዊነት ተቆርቁሮ ሰው በሰውነቱ ማስተናገድ የሚችል ስነ ልቦና ሊኖረው ይገባል። ይሄ ማለት ግን በደፍጣጭና በተደፍጣጭ የፖለቲካ አይዲዮሎጂ ውስጥ የሚመራ የፖለቲካ አመራር በቀሊል ይገባል።
ወጣት ምስጋናው በለጠ ተመሳሳይ ሐሳብ ሰንዝሯል።
በየአካባቢው ያሉ የፖለቲካ ሁነቶች አሉ። ለምሳሌ ኦሮሚያ ውስጥ ያለው፣ እዚሁ አማራ ክልል ውስጥም ያለው፣ ትግራይም ያለው የፖለቲካ ሁነት የአክቲቪስቶች ውጤት ነው። እዚህ ላይ ዋልታ ረገጥ የሆኑ አስተሳሰቦች አሉ። አሁን ላይ ባለው የኢትዮጵያ ፖለቲክስ ዜግነትን ማዕከል ያደረገ አክቲቪዝም ቢኖር አሁን ካለንበት ውጥንቅጥ የመውጣት እድል አለ።
መጪው ሀገራዊ ምርጫ በሰላማዊ መንገድ እንዲጠናቀቅ የድርሻቸውን እንደሚወጡ የገለጹት የማህበራዊ ሚዲያ አንቂዎች የሐሰት ትርክቶችን በማራገብ በህዝቦች መካከል ግጭት እንዲነሳ በሚያደርጉ አንቂዎች ላይ መንግስት እርምጃ እንዲወስድ ጠይቀዋል። የሐሰተኛ መረጃ ስርጭትን ለመቆጣጠር ያስችላል የተባለ አዋጅ በቅርቡ በህዝብ ተወካዮች ምክር ቤት መጽደቁ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ሙልጌታ ይኔ ለአሶሺየትድ ፕሬስ የሚሰራ እውቅ ፎቶ አንቺ ነው። በቅርቡ የአመቱ ምርጥ የፕሬስ ፎቶ በሚል ዘርፍ ውስጥ እጩ ሆኗል። ከጽዮን ግርማ ጋር በሚያደርገው አጭር ቆይታ ስለ ስራዎቹና ተያያዥ ጉዳዮች ተጫውተዋል።
እጩ የሆንኩባቸው ፎቶግራፎች በኢትዮጵያ አየር መንገድ በተከሰከሰው በ302 ፍላይት የነበረው የሰራሁት የዜና ሽፋን ላይ ያነሳቸው ፎቶች ናቸው። በ2020 ላይ የወለደ ፕሬስ ፎቶ አዋርድ ላይ እጩ ነው።
በዚህ እጩ የሆንክባቸው ፎቶዎች ቤተሰቦች በቦታው ተገኝተው አውሮፕላኑ በተከሰከሰበት ቦታ ላይ ተገኝተው ሀዘናቸውን ሲገልጹ የሚያሳዩ የተለያዩ ፎቶግራፎች ናቸው። እንግዲህ ከዌብሳይታቸው ላይ እንዳየናቸው እነሱን ፎቶግራፎች ስታነሳቸው በቦታው ላይ ተገኝተህ ነው። ወደ ኋላ ተመለስና እስቲ አስታውሰን ምን ይመስል ነበር ስሜቱ? በጣም እጅግ የከፋ ሀዘን ያለበት ቦታ ላይ ተገኝተህ ነው ያነሳኸውና እስቲ ንገረን።
በወቅቱ አውሮፕላኑ እንደተከሰከሰ ቁርስ እየበላሁ ነበር። አጋጣሚ ነው ሬስቶራንት ቁርስ እየበላሁ ነው የሰማሁት። እና በጣም ብዙ እንደዚህ ከወደቀ የሚል እንጂ እንደዚህ አይነት የሆነ አደጋ የደረሰን አልጠበኩም ነበር። ወዲያውኑ ነበር ወደ ኤርፖርት ሄጄ ነበረ የሰዎችን አንዳንድ ሰዎችን ሪያክሽኖችን ለማንሳት ያለው። በአብዛኛው ግን አሁን የጮጉባቸው ፎቶዎች ያነሳቸው ፕሌኑ የተከሰከሰበት ቦታ ላይ ሄጄ የሰራሁት ነበር። እና በጣም 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 ስሜትን የሚነካ የነበረ ወቅት ነበረ። በአንድ ሳምንት ከሌሊቱ 10 ሰዓት የተነሳ ነበር። በጠዋት ነበር የምንነሳው። በጣም ቦስ ነበረ። ከአዲስ አበባ ወደኛ ሲሄድ ወደ ደብረ ዘይት አደጋ የደረሰበት አካባቢ ማለት ነው። መጀመሪያ እንዳየሁት የአደጋ ቦታውን ለማመን አልቻልኩም ነበረ። ያን ምህል ስላም እንደዚያ ስብርብር ብሎ የሚታይ ነገር አልነበረም። እና በአካል መገኘት እዛ ቦታ እና ወሬ የምትሰሚ ነገር በፍጹም ይ ነገሮች ናቸው። በጣም በጣም የሚያስደነግጣሉ። እዚያ አካባቢ ያለ መንበር ና የነበረው ነገር ና ያህን ይመስል ነበረ የነበረ ሁኔታ።
የፎቶ ጥበብ ወይም አርት እንደዚህ ያሉ ነገሮችን ሀዘንንም ደስታንም እንዳሉ ቀርጾ አስቀምጦ ለሌሎች ሰዎች ታሪክን ማጋሪያ መንገድ ነው እና ሀዘንም ቢሆን ታሪክ አጋርተህበታል። ያንተን ራስህን ስሜትህን የነኩ ፎቶዎች ከዛ ውስጥ ከታጨህበት የትኞቹ ናቸው?
ለመናገር የአንተ ፎቶግራፍ ለማበላለጥ ሳይሆን አንደኛ የፎቶግራፊ ቴክኒኩ ለራሱ ሳነሳ እኔ ራሴ ከማንሳት በፊት እውነቴን ነው የምልሽ በጣም በቃ ቁጭ ብዬ ብዙ አልቅሻለሁ። በጣም ተሰምቶኛል የሰዎች ሁኔታ ሳይ በጣም ፔንፉል ነበር። በጣም ስሜት የሚነካ ነገሮች ነበር የነበሩት። እዛ ጋር መካው ስትመጪ የአደጋ አካባቢ ስትመጪ ይህ ሁሉ ነገር ልትሄድሽለሽ ነገር ስትመጣ በጣም ስላለ ሁሉ የሆነ ፍልቅር ነገር ለማየት ነው። በእውነቱ በጣም ስሜት የሚነካ ነበረ። የቤተሰቦቹ ሁኔታ መቶ ስሜታቸውን የሚገልጹበት ሁኔታ በጣም ስሜቴን የነካኝ ስራ ነው። አሁን እንደዚህ ዓለም ላይም ወጥቶ ፎቶግራፊው እንደዚህ በሰዎች ሲበት እንዲታይና ለሽልማት ደረጃ እንዲደርስም ያደረገው የኔም ስሜት እዛ ውስጥ ስላለ ነው። እኔም ተሰምቶኛል። ያ ነገር እዛ ጋር ሰዎቹ ላይ ነበረ ነገር እኔ ራሱ ውስጤ የተሰማኝ ውስጤ ላይ ጎዳይ ነበረ። በጣም ዲፕሬስ ነበረ። ለተወሰኑ ጊዜያቶች የነበረው ስሜት በጣም እኔ እንጃ ከቀናት በላይ ነው። በጣም ከባድ ነው። አካባቢ ሰዎች አፈር ላይ ያገኙት ለማመት እንኳን አልቻሉም አብዛኞቹ። እኔ ራሴ እንደዛ ነበር ይሰማል። በጣም ከባድ ነው። በተለይ አንድ ጓደኛው ውጭ ሆንኩበት ፎቶግራፍ ፊቷ ላይ አፈሩ ስትመሰምሰው የምታይበት እንዴት ስሜት እንደሚጎዳ በጣም ከባድ ነበረ። እኔም ሪስፔክትፉሊ የእነሱን አክብሬ በቴሌ ሌንስ በሚባለው ነው ሳነሳይ ነበረው ምንም ከሀዘንተኞቹ ጋር እንደዚህ ኮንፍሮንት አድርጌ ሲቀርብ እነሱን አልተካፈትኩም። በርቀት የእነሱን ስሜት መንካት መባፈትም አልፈለኩም። በርቀት ነበረ ሳነሳ ነበር።
አጠገባቸው ቀርበህ አይደለም ረጅም ሌንስ ተጠቅመ ነው?
በፍጹም የእነሱን ፐርሰናል እንትናቸው እስገብቼ
ሙሉጌታ በሶስት ዘርፎች ማለትም በአመቱ ምርጥ ፎቶግራፍ፣ በታሪክ ነጋሪነትና በኒውስ ስፖርት በተሰኙ ሶስት ዘርፎች እጩ ሆኗል። የፎቶ ጋዜጠኝነት ሙያ ብዙ የከፈልኩለት በመሆኑ ለዚህ ሽልማት በመታጨቴ በጣም ደስተኛ ነኝ ብሏል።
የፎቶ ጋዜጠኝነት ሙያ እጅግ ቀሚ ስለሆነ የዚያም ብዙ የህይወቴ ውስጥ መክፈል ያለበት ነገሮች ከፍዬ እስካሁን ቆይቻለሁ። ያም ደግሞ አሁን ላይ ያሳለፍኳቸውን ጊዜያቶች ቆጥሮ እንደዚህ በፕሮፌሽናል ደረጃ በአፍሪካ ደረጃ የመጀመሪያው ጥቁር አፍሪካዊ ሊሆን ይችላለሁ። ምክንያቱም በወርልድ ፕሬስ በ1957 አንድ ሳውዝ አፍሪካዊ ነጭ ሳውዝ አፍሪካዊ ነበር ያሸነፈው ወርልድ ፕሬስ እና ለእኔ በጣም ትልቅ አጋጣሚ ነው። ይሄ ደግሞ ለእኔ ብቻ ሳይሆን ለሁሉም አፍሪካን ፎቶግራፈር ኢትዮጵያን ፎቶግራፈሮች መንገድ የሚከፍተን ብዬ አስባለሁ።
በጣም አመሰግናለሁ። እግዚአብሔር ይስጥልኝ። መልካም እድል እንመኝልሃለን። አሸንፈህ ደግሞ እንደምናገኝ ተስፋ አደርጋለሁ።
እግዚአብሔር በጣም አመሰግናለሁ።
ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። ከሰሞኑ ወደ ደምቢዶሎ ዩኒቨርሲቲ አምርተን ነበረ። በከፍተኛ የትምህርት ተቋማት ውስጥ እየተፈጠሩ ያሉ ግጭቶችን በተመለከተ ወጣቶች ያላቸውን ሐሳብም አካፍለውናል። ከናኮር መልካ ጋር የተወያዩ ተማሪዎች ራሳቸውን ያስተዋውቃሉ።
ስሜ ይስሐቅ ደሳለኝ ይባላል።
አመሰግናለሁ። ራሂማ ከሊል።
አመሰግናለሁ። ተፋ መርጋ ይባላል።
አመሰግናለሁ። ሶስና ግርማ ይባላል። የጆርናሊዝም ኤንድ ኮሙኒኬሽን ሶስተኛ ዓመት ተማሪ ነኝ።
በዩኒቨርሲቲ ውስጥ ለሚከሰቱ ችግሮች እንደ ተማሪ ምንድነው መንስኤ ብላችሁ ታስባላችሁ? ራሂማ።
አንደኛ በዩኒቨርሲቲ ውስጥ የተለያዩ መንስኤዎች ሊከሰቱ ይችላሉ፣ በውስጡ ላይ ማለት ነው። ሁለተኛ ደግሞ ከዩኒቨርሲቲ ውጪ በተለያዩ ዩኒቨርሲቲዎች የሚከሰቱ ችግሮች ሊሆኑ ይችላሉ ብዬ አስባለሁ።
እንደኛ ግቢ ማለትም እንደ ደምቢዶሎ ዩኒቨርሲቲ ሁለት አይነት መንስኤዎች ነበሩ። አንደኛው ከውጪ የመጣው መንስኤ ሲሆን ያም ከሌላ ዩኒቨርሲቲ በሌላ ዩኒቨርሲቲ የተነሳው ግጭት ነበር። እዚው ግጭቱ እንዲነሳ ወይም እንዲቀሰቀስ ያደረገው። ሌላው ደግሞ ግቢ ውስጥ አንደኛ እርስ በርስ ተማሪዎች አይግባቡም ነበር። ያ ማለት የብሔርም ሊሆን ይችላል፣ የቋንቋ የሃይማኖትም ሊሆን ይችላል፣ ኢቭን የግቢው የዕቃ አቅርቦትም ሊሆን ይችላል፣ ለተማሪው የሚያስፈልገው ማቴሪያል እጥረትም ሊሆን ይችላል። በዛ ምክንያት ተማሪዎች ትንሽ ነገር ሲያገኙ ለግጭት ሊነሳሱ ይችላሉ።
የግጭቱ መንስኤ ሆነው የማስበው ይሄ ያነሳችሁ ኤክስተርናሉን ይቀበላለሁ። የውጭ ከውጭ ከሌላ ዩኒቨርሲቲ የምለው እሱን ይቀበላለሁ። ግን ኢንተርናል የኛው የውስጡ ደግሞ የምለው የብሔር ነው የምለውን ትንሽ እኔ አገንስት ነኝ። እንደዛ ቢሆንም አንድ ላይ ከጎረቤታችን ጋር ራሱ መኖር አንችልም ነበር የብሔር ቢሆን። አሁን ግን እውነታው የብሔር አይደለም። ለኔ የሁለት ጓደኛሞች ጥል ወደዛ አስፋፉት እንጂ ከዛ ጥል ለመጠቀም የሚፈልጉት ሰዎች ወደዛ እንዲስፋፋ አረጉት እንጂ ለኔ የብሔር ግጭት አይደለም እላለሁ።
እኔ እንደራሴ የሚያስበው በዩኒቨርሲቲ ውስጥ ለምነሱ ችግሮች በሀገሪቱ ያለው የፖለቲካ አለመረጋጋቶችም ምክንያት ነው ብዬ ነው የሚያስበው። አንድ ሁለተኛ ደግሞ ግቢ ውስጥ ያለው በየትኛው ዩኒቨርሲቲ ያለው የማኔጅመንት ችግር እንዲሁም በመዋቀር አለመስራታቸው ከጥበቃ ሰራተኛ ጀምሮ እስከ ፕሬዚዳንት ያሉት ባለሙያዎች በመዋቀር ባለመስራታቸው ችግሮች ሊፈጠሩ ይችላሉ። በብሔር ብቻ አይደለም፣ በቋንቋ አይደለም። እዚህ ግቢ ውስጥ ተማሪዎች ብለን የምንላቸው ሰዎች ወጣቶች ከመሆናቸው የተነሳ ነገሮችን ሰከን ብለን የማሰብ እንትኑ በጣም የወረደ ነው። ማለት ለምነሱ ነገሮች በፖለቲካም ይሁን በየትኛው በሃይማኖትም ቢመጡ ራሳችን እንጂ ለሰዎች ባለማስቀደማችን ነው እንደዚህ አይነት ችግሮች የሚፈጠሩት ብዬ ነው የሚያስበው።
ተማሪ መካከል ግጭት ሲፈጠር ዩኒቨርሲቲ ትምህርት መስጠት ሲያቆም ምን አይነት ችግሮች ናቸው እንዲመጡት? ተማሪው ላይ፣ የተማሪው ቤተሰብ ላይ፣ አገር ላይ? ሶስና
አንደኛ ከራሴ ልጀምር። እኔ ተማሪ ነኝ፣ የሶስተኛ ዓመት ተማሪ ነኝ። ዘንድሮ ተመራቂ ነኝ። ለመመረቅ ዝግጁ በሆንኩበት ሰዓት አንድ ወር ክላስ ማቋረጥ ማለት ቀላል አይደለም። ያ ማለት የመመረቂያ ቀን ጀዝማ ማለት ነው። ያ ማለት ደግሞ ስራ የምፈልግበት ሰዓት ብዙ ቫካንሲዎች የሚወጡበት ሰዓት ነው። በዛ ሰዓት ተመረቂ ብዙ ማስተዋወቂያዎች ያመልጡኛል፣ እንደራሴ እንደተመረቂ ማለት ነው። በቤተሰብ ደግሞ ስመጣ እኔ ብዙ ኪሎ ሜትር አቋርጬ ነው የመጣሁት፣ ከሩቅ ቦታ ነው የመጣሁት። ለዛ ደርሶ መልስ የማወጣው ብር አለ፣ ብዙ ብር ነው የማወጣው። ቤተሰብ በዚህ ሰዓት ኢኮኖሚካሊ ይጎዳል። በሀገር ደረጃ ስናይ ደግሞ ዩኒቨርሲቲ መዝጋት ትንሽ ማለት ዝም ብሎ የሚታይ ነገር አይደለም። አይደለም ዩኒቨርሲቲ መዋለ ህጻናት ሲዘጋ ራሱ በህብረተሰቡ ላይ ጫና ያደርሳል እና አንደኛ ሳይኮሎጂካሊ ተማሪዎች ይጎዳሉ፣ ሁለተኛ ደግሞ ወደ ቤተሰብ ስንመጣ ኢኮኖሚካሊ በጣም ቤተሰብ እንትን ይላል፣ ሶስተኛው በአገር ደረጃ ስናይም ዩኒቨርሲቲ መዝጋት ለሀገሪቱም ኢሜጅ ጥሩ አይደለም።
እኔም ከሩቅ ቦታ ነው የመጣ፣ በዛ ማህበረሰቡ ውስጥ እጂ በጣም ምን ሆነ ነው የመጣ ተባረ ነው ወይስ ብሎ ነው የምጠይቁ። ማለት እንደዛ ሲሆን ደግሞ በቃ እዛ ስንሄድ በጣም ሞራሊ ቤተሰብ የመጨረሻ ከእኛ ላይ ተስፋ ይቆርጣል። ከዳ ቤተሰብ ነው ይመጣል። ያ ሲሆን ደግሞ በጣም እኛ ላይ ተስፋ አድርጎ የነበረው ቤተሰብ ከእኛ ተስፋ ይቆርጣል። ስነ ልቦና ላይ በጣም ተሰማል።
አመሰግናለሁ። ማለት እነሱ ሲነፉፋ ብለውታል። በእነሱ ሀሳብ ላይ አንድ ሀሳብ ለመጨመር ፈልጌ ነው። እነሱ ካሉት ውጪ አንድ ቤተሰብ ላይ በእኔ ህይወት ያጋጠመኝ የእምነት ማጣት ማለት ከዚህ ከሄድ ነው በኋላ ቤተሰብ አምኜ እልካለሁ ወይ ነገስ ምን ይሆናል የሚለው ነገር በጣም ነበረና ኢቭን ለአንድ ሳምንት ያህል ተከልክያለሁ እንደዚህ እንዳልመጣ ማለት። እንደዚህ አይነት ነገሮች ላይ በቤተሰብ በጣም ጫና ይፈጥራል።
እንዴት ነው በተማሪ መካከል ግጭት እንዳይፈጠር በዩኒቨርሲቲ አካባቢ ግጭት እንዳይፈጠር ችግሮች እንዳይፈጠሩ ማድረግ የሚችለው ምንድን ነው የምታስበው? እንዴት ነው ይህንን ችግር ሳይደርስ መቅረፍ የሚችለው?
እንደዚህ አይነት ችግሮች እንዳይፈጠሩ ተማሪዎች እርስ በርስ በጣም መዋደድ መያያዝ አለባቸው። አጠገቡ ያለውን ተማሪ እኔ ካልተንከባከብኩ የለብንም እሱ ካልተንከባከብኳት ከሷ ጋር በክብር ተከባብረን ካልኖርን ለሌላ ነገር ነው የምንደረገው ምክንያቱም እዚህ 3 አመት ልፋትም ለትምህርት ብቻ አይደለም የመጣሁት ሶሻል ላይፍንም ለመማር ነው ማለት ከአንድ አካባቢ ማህበረሰብ ውስጥ ተወልጄ አድጌ እንደዚህ ዩኒቨርሲቲ በሚገባበት ጊዜ ከተለያየ ብሔር ጋር ስለምኖር ሶሻል ላይፍንም ለማጠናከር ነው ስለዚህ እርስ በርስ በመያያዝ ነው መኖር ያለብን እንዲሁም ዩኒቨርሲቲዎች የተለያዩ ስልጠና ማዘጋጀት አለበት ብዬ ነው የሚያምነው ነው የማቀራረብ ስራ አልተሰራም እስካሁን ድረስ ዩኒ መንግስት ምረባረቦች ግሩ ከተፈጠረ በኋላ ነው ዩኒቨርሲቲ ምረባረቦ ዩኒ ነገር የሚያደርገው ዩኒ ክስተት ከሆነ በኋላ ነው ያ ከመሆኑ በፊት ተማሪዎችን ማቀራረብ ኦሮመኛ ማችሉትን አፋን ኦሮሞን ማስተማር አማርኛ ማችሉትን አማርኛ ማስተማር የተለያዩ እነዚህ ሁለት ቋንቋ ብቻ አይደለም ከ80 ምናምን በላይ ቋንቋዎች አሉ እነዚህን ቋንቋዎችን የሚማሩበት የተለያዩ ሲምፖዚየሞችን የተለያዩ መዝናኛ ቦታዎችን የተለያዩ ብቻ ተማሪዎችን የማቀራረብ ስራ የሚሰራበት ባህላዊ እንትኖችን ያዘጋጀ ማቀራረብ ብቻ እነዚህ ችግሮችን መቅረፍ ይቻላል ብዬ ነው የሚያስበው
እኔ ደግሞ ከተማሪዎች የምጠበቀው ነገር ማለት ፈልጋለሁ እኔ እንደ ተማሪነቴ ተማሪ ለምንድን ነው ከአሜሪካ ቤት የተነሳው ምን አይነት ጎል ነው ወይ ደግሞ አላማ ነው ይዘ የተነሳ የምለውን ማሰብ አለበት ሁሉም ቤተሰቦቻችን ከኛ የሚጠብቁት የሆነ ሰው እንድንሆን ነው በቃ እዚህ ደርሰን ተለውጠን እንድናይ ማህበረሰባችንም ከኛ የሚጠብቀው ነገ ተለውጠን ሰውነን ማህበረሰቡን እንድንደሉ ቤተሰቦቻችን እንድንለውጥ ስለዚህ ልቁ መሰረት አርገም መሄድ ያለብን መማርም ያለብን ለግቢ ውስጥ ላሉ ተማሪዎች ብቻ አይደለም ገና በፕሪፓራቶሪ ኤሌመንተሪ ያሉ ለሚመጡ ተማሪዎች ሁሉ ለማስተላለፈው እንደምላክ ፖለቲካውን ምኑን ሌላ ይሄ ትላልቅ ደረጃ ላይ ያለው ነገር ነገስ ለምንደርስበት ለዛሬ እናስቀምጥ እኛ የምንተበቀው ቁጣው መሰብሰብ ስለሆነ ምኑም ለጌስ ለምንደርስ
ሶስና ከዛሬ
መጀመሪያ ግን እኔ ከራሴ ነው መጀመሪያ ያለብኝ እኔ ከዶርም ልጆች ጋር እንዲኖር ምኖረው ከክላስ ዲስካርስ እንዲነው መኖርው ከግቢ ጓደኞችስ ጋር እንዲነው መኖርው የሚለው ነገር ሁሉም ሰው የራሱን ነገር በደንብ ማወቅ አለበት ራሱን መፈተሽ ነው ያለበት ብዬ ነው ማምነው እና ህብረተሰቡ ተማሪው በተሻለው አቅም ማለትም ከሌላ ቦታ ስለመጣ እዚ ደግሞ ማንንም የለንምኛ ህብረተሰቡ እናት አባቶቻችን ናቸው አጠገብ ያለው ወንድሜ ነው እህቴ ናት እና ይሄንን ነገር በአምሯቸው ተማሪዎች እንዲፈጥሩ ማህበረሰቡ ከራሱ የሚጠበቀው ነገር ማድረግ አለበት ለምሳሌ ቦስድ ጎንደር ዩኒቨርሲቲ ዘንድሮ ያረገው ነገር አለ ለያንዳንዱ ተማሪ ማበረሰቡ እንደ ልጄ አኖረዋለሁ ብሎ ተማሪ ወስዷል እና የሌላ ዩኒቨርሲቲዎችም እንደዚህ አይነት ልምዶችን በመውሰድ ችግሮችን መፍታት ይችላል ብያስባለሁ ሌላው ደግሞ በዩኒቨርሲቲዎች ፓናል ውይይቶችን ማዘጋጀት ሶዶ ዩኒቨርሲቲን ማየት እንችላለን ሶዶ ዩኒቨርሲቲ ሌላ ቦታ ረብሻ ሲነሳ ቀደም ብሎ ነው ተማሪዎችን የሚሰበስበው እና ያ ችግር በግቢው እንዳይከሰት ቅድመ ዝግጅት ያደርጋል ለልምድ ልውውጥ ደግሞ ሌላ ዩኒቨርሲቲ ቢሄድ ሌላው አካል የሃይማኖት ተቋማት ማስተማሩን ስራ ቢወጡ አሪፍ ነው ወይ ነኝ
ራይማ ምናልባት ቀረብ ይመለው ተማሪዎች አብዛኛው ጊዜ ይሄ ነገር እንዳይከሰት የተለያዩ ኢንፎርሜሽኖችን የሚሰሙበት ጊዜ አለ ወሬዎችን አሉባልታዎች እነሱን ነገሮች ኬት ነው ምንጩ ምንድነው ይሄ ነገር ኬት ተከሰተ ብሎ ማጣራት አለባቸው ማለት ዝም ብሎ የሆነ ነገር በተወራ ቁጥር በዛ ነገር ተንተርሶ ወደ ሌላ ነገር ውስጥ ከመግባት እንዴት ነው ይሄ ነገር እኔን ይወክላል ወይ ምንድነው የሚባሉ ነገሮችን ፎከስ ተተው ቢያውቁ ቢመረምሩ ሁለተኛ ደግሞ እነዚህ ነገሮች በሚናፈሱበት ጊዜ ዩኒቨርሲቲው ራሱ ቶሎ ለተማሪዎች ግንዛቤ መስጠት እነዚህ ነገሮች እንደዚህ ናቸው ብሎ ያንን ነገር ለመፍታት ትኩረት ሰጥቶ ቢሰራ እንዳይከሰት ያደርጋል ይላል።
በከፍተኛ የተመሰቀማት በተለይም በዩኒቨርሲቲዎች ውስጥ የሚከሰቱ ግጭቶችን እንዴት ማስቆም ይቻላል በሚል አጫጭር ውይይት ላይ ስለተሳተፋችሁ ኢሳቅ ደሳለኝ፣ ለይማ ከሊል፣ ፉፋ ብልጋ፣ ሶስና ድርማ በጣም አመሰግናለሁ። ቀሪ ጊዜያችሁ በጣም በጥሩ ሁኔታ ተመራችሁ ጥሩ ውጤት መጣመጡበት እንዲሆንላችሁ እመኛለሁ። አመሰግናለሁ ስለተሳተፋችሁ። No matter where you go, remember the road that will lead you home. No matter where you go, remember the road that will lead you home. That will lead you
በሳምንት ውስጥ ካስተዋውቀናችሁ ባለሰናይ ምግባሮች መካከል አንዱ መዘክር ግርማ ነው። የበርካታ የጻናት መጽሐፍ ተርጓሚ የራስ አበበ አረጋይ ቤተ መጽሐፍት መስራችም ነው። ወደዚህ ስራ የገባበትን አጋጣሚ እንደሚከተለው ነግሮን ነበር።
መጽሐፉን ያገኘሁት በደብረ ብርሃን ዩኒቨርሲቲ የእንግሊዝኛ ቋንቋ ማስተማሪያ ማዕከል ነውና ንባብ ላይ ብዙ ትኩረት ስላልነበረ መጽሐፍ አደራደራቸው አቧራ የነበረበት ነበር እና ያንን ሳጸዳ አገኘሁት። ይመጣል መጽሐፉን አነበብ ተረጎምኩት አሳተምኩ። ከዚያ የኔ ጓደኞች ዲግሪ ያላቸው ጓደኞች በህይወታችን ለመጀመሪያ ጊዜ መጽሐፍ አንብበን ጨረስን የሰማሁ። በዚህ ምክንያት እነሱ አንድ መጽሐፍ ብቻ ለህይወታቸው ካንብበው ሌላ ህብረተሰብ ከዚህ የባከ እንደሆነ በመገንዘብ ቤተ መጽሐፍት በደብረ ብርሃን ከተማ ያስፈልጋል በማለት በዚህ ዓመት 2008 ራስ አበበ አረጋይ ቤተ መጽሐፍትን መሰረች እያሉ ማለት ነው።
መጽሐፍቶቹን ከየት ከየት ነው የምታገኘው? ሰዎችስ እንዲጠቀሙ የምታደርግበት ልዩ ሂደት አለ ወይ? ስለ ቤተ መጽሐፍቱ ጥቂት አስጎብኘን።
ቤተ መጽሐፍታችን ላለፉት 4 ዓመታት አገልግሎት እየሰጠ የሚገኘው ራስ አበበ አረጋይ ቤተ መጽሐፍት 2000 የሚሆኑ መጽሐፍት አሉት። መጽሐፍቱን በዋነኝነት የማገኘው ከአዲስ አበባ ገበያ ለመግዛት ነው። የኔ ነው ንብረትነቱ ቤተ መጽሐፍቱ። እዚያ ቤተ መጽሐፍት ውስጥ ገብቶ ማንበብ ይቻላል። ማንበብ አያስከፍልም። በቤተ መጽሐፍቱ ክፍያ የሚኖረው ወደ ቤታቸው ሲወስዱ ነው። በቀን 1 ብር ይከፍላሉ። ይህም አንዳንድ አስተዳደራዊ ወጪዎችን ለመሸፈን ያግዛል። ሙሉ በሙሉ አይሸፍንም። የአስነባቢዎች ክፍያ አለ፣ መጽሐፍ መግዣ አለ እና ይህን ሁሉ ወጪ ተቋቁመን እስካሁን ለ4 ዓመት እየቀጠል ነው ንባብ ላይ ለውጥ ለማምጣት ባለን ዝንባሌና ፍላጎት የተነሳ ነው እና ቤተ መጽሐፍቱ መጽሐፍትን ሽያጭም አለ። ከዚያም የሚያገኘው ኮሚሽን የተወሰነ ለአስተዳደራዊ ወጪዎች ሽፋን ይሰጣል ማለት ነው።
ከቤተ መጽሐፍቱ ስራ ጎን ለጎን ደግሞ በተለይ ህጻናት የሚያነቧቸው የተረት መጽሐፍ፣ የታሪክ መጽሐፍት እንዲበዙ በማሰብ በራስ ተነሳሽነት ከእንግሊዘኛ በርካታ መጽሐፍትን ወደ አማርኛ እንደመለስክም ሰምቻለሁ። ይሄ ነገርስ እንዴት ተጀመረ? እስካሁን ድረስ ምን ያክል መጽሐፍትን ወደ አማርኛ ቋንቋ መልሰሃል?
የልጆች የተረት መጽሐፍት ለልጆች የሚሆኑ ንባቦችን መተርጎም የጀመርኩት የአሜሪካ ሰላም ጋርድ በዚህ በደብረ ብርሃን አካባቢ የሚሰራ ነበር እና እነዚህ የተረት መጽሐፍት እጥረት በአድያደ መጽሐፍት እና በትምህርት ቤቶች እንዳለ ስለተገነዘበ መጀመሪያ አፍሪካን ስቶሪ ቡክ ከሚባል ድርጅት ጋር የእነሱ ድረገጽ ላይ ብዙ ተረቶች አሉ በእንግሊዝኛ እና በአፍሪካ ቋንቋ የእኛ ሀገር ቋንቋ ስላልተካተቱ እንደዚያም እንድተረጉም እና በበጎ ፈቃደኝነት እንድሰራ ያበዙኝ። እዚያም ወደ አማርኛ መተርጎም ጀመርኩ። ከ5 ዓመት በፊት ይሆናል። እነሱን እየተረጎም በጎ ፈቃደኞችን ደግሞ ወደ ኦሮምኛ፣ ወደ ትግርኛ እንዲተረጉሙ በማድረግ በዚህ መልኩ ተጀመረ የልጆች መጽሐፍ ትርጉሙ ማለት ነው። ዘንድሮ የካቲት 13 የዓለም ያስነሳ ቀን ይከበር ነበር። አመታዊ ነው። የህንድ ድርጅት ስቶሪ ሪቨር የሚባል እሱ ተርጉምልን በማለት በጎ ፈቃደኞችን ያብዙንበት 40 የተረት መጽሐፍትን ትርጉም ያለው ለዘንድሮ የዓለም ያስነሳ ቀን።
በንባብ ላይ የሚሰሩ ወጣቶች ወይንም ደግሞ ከመጽሐፍት ጋር የሚሰሩ ሰዎች በዘርፉ ውስጥ ያሉ የተወሰኑ ክፍተቶች ለስራው እንደማይመቹ ይጠቅሳሉ። አንተ የትርጉም ስራዎችን ለህፃናት የሚሆኑ መጽሐፎችን በምታሰናዳበት ወቅት እንዲሁም ደግሞ ቤተ መጽሐፍቱን በምታዋቅርበት ወቅት ምን አይነት ችግሮች ገጠሙህ? እንዴት አድርገህ ፈታቸው?
ቤተ መጽሐፍቱ ያው በግል ቤተ መጽሐፍት ዘርፍ ፈቃድ ባይኖርም እኔ እስከማውቀው ድረስ እንደሌላ ሀገር ለምሳሌ እንደ ህንድ ወይም በሌሎች ሀገራት ባይኖርም ባለው ክፍተት መስራት ያስፈልጋል ብዬ ጽህፈት መሳሪያ እና መጽሐፍት ችርቻሮ ንግድ በሚለው ፈቃድ እንደ ማንኛውም ንግድ ተቋም ከመንግዱ እየሰራው ነው። ቤተ መጽሐፍታችንም የሚንቀሳቀሰው በዚያ ነው። በተገኘው ክፍተት ነው እየተጠቀምኩ ያለው። ራሱ የፖሊሲ ድጋፍ ቢኖረው ግን ምናልባት ታክስ ቅልነታ ሊኖር ይችላል፣ ሌሎች ማበረታቻዎች ሊኖር ይችላል እና በየአካባቢው የግል ቤተ መጽሐፍት ሊስፋፋ ይችላል በዚህ መልኩ። ስለዚህ ይህ መታየት ያለበት ነው። የቤተ መጽሐፍት ዘርፍ እንደምናየው በሀገራችን ባለቤትን ብዙም የለም። ብሔራዊ ቤተ መጽሐፍት አሁን አዲስ አበባ ያለ ነው እንጂ ብዙዎቹን አብያተ መጽሐፍት የሚያዝ የራሱ የሆነ መዋቅር ለሌሎች አፍሪካ ሀገራት ያለ አይደለም። ስለዚህ በቤተ መጽሐፍት ዘርፍ ክፍተቶች አሉ። እነዚያ ቢስተካከሉ በግል ፍላጎት ያላቸው ሰዎች ማህበራት ሊገቡባቸው ይችላሉ። በልጆች መጽሐፍት ዝግጅት በኩል የልጆች መጽሐፍት ማዘጋጀው በብዛት በበጎ ፈቃደኝነትና ለዘርፉ ባለኝ ዝንባሌ ነው። ሌሎችንም ሰዎች የምመክረው ለልጆች መጽሐፍን ብንተረጉም ብናነብ እና ብንፈራጅ አሁን ወጣቱ ትውልድ አንባቢ አይደለም የምንለው ከታች ተኮትኩቶ ስላልመጣ ነው። ስለዚህ ህፃናትን በየደረጃው አንባቢ እንዲሆኑ ማድረግ የሚያስችለንን ስራ ብንሰራ ከዛሬ ብንተረጉምላቸው ብናሰራጭላቸው ብናቀርብላቸው አንባቢ ትውልድ መፍጠር እንችላለን። ከመሰናክሎቹ ይልቅ መፍትሄውን በብዛት የሚታዩ
የኢማክሊንን መጽሐፍ ሌፍት ቱ ቴል በዛ ዘመን የደረሰውን አሰቃቂ ጭፍጨፋ የተመለከተውን ታሪክ ወደ አማርኛ መልሰህዋል። ስለ ሩዋንዳ ጭፍጨፋ የሚያወራ መጽሐፍ አሁን ላሉ ኢትዮጵያን ወጣቶች ምን ያህል እርባና ወይንም ምን ያክል ግንኙነት ይፈጥራል ብለ በማሰብ ነው ወደ ትርጉሙ የገባው?
እሺ አመሰግናለሁ። መጽሐፉ ሌፍት ቱ ቴል የኢማክሊን ጋዜጣ ወደ አማርኛ የተረጎመው ፍቱቹ በሚል ርዕስ ነው። ማይ መጽሐፍ በርካታ ቁም ነገር ያለው መጽሐፍ ነው። ከታችሉ ስለመኖር አንዳችን ሌላውን ባህል ቋንቋ ማክበር እንዳለብን ብሔራዊ እርቅና ውይይት እንደሚያስፈልግ እነዚህን የሚያሳስብ መጽሐፍ ነው። ሩዋንዳ በታሪኳ በጣም አሰቃቂ የሆነውን ዓለምን ዝም ብሎት ያለፈውን ዘር ማጥፋት አሳልፋለች። ይሄ ለሌሎቻችን መማሪያ የሚሆነው ለወጣቱም ሊሆን ይችላል። ብዙ ጊዜ በእኛ ሀገር የውይይት ባህል ደከም ያለ ይመስለኛል እና ከታችሎ የመኖር ሴታችን እየተሸረሸረ መጥቷል። ስለዚህ በተለይ 2008 ላይ ነበር የተረጎምኩት። ከዚያ ወዲህ እየተባባሰ መምጣትን መታገል ይቻላል። ለወጣቱ ትውልድ ከታችሎ ስለመኖር ልዩነቶቻችንን ከማስፋት ይልቅ አንድነታችንን ማጉላት ላይ ትምህርት የሚጠቀም መጽሐፍ ነው። ከጋቢና ጋር ስላመሻችሁ እናመሰግናለን አድማጮች። ሰኞ ዕለት በመደበኛው መሰናዶ እንገናኛለን። ለዛሬ ደህና አምሹልን።
I'm not a bear.